ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ከቪኦኤ ጋር።
የአቃቤ ሕግ መስሪያ ቤት በሕዝብ የታመነ እንዲሆንና ለሕግ የበላይነት መከበር እንዲሰራ እንዲሁም ነጻነቱ የተጠበቀ መሆኑን ለማረጋገጥ የአማካሪዎች ምክር ቤት ማቋቋምን ጨምሮ እየተሰሩ ናቸው ያሏቸውን ተግባራት ፌደራል ጠቅላይ አቃቤ ሕጉ ከቪኦኤ ጋር ባደረጉት ልዩ ቃለ ምልልስ አመልክተዋል። ለለውጥ የተጀመረው ሂደት የፖለቲካ አቅጣጫ እየያዘ ነው ሲሉ የትግራይ ክልል ምክትል ፕሬዝዳንት የሰጡትን መግለጫ ለፖለቲካ ፍጆታ የተባለ ብለውታል። መስሪያ ቤታቸው ሰዎችን የሚያየው በፖለቲካ ማንነታቸው ሳይሆን በፈጸሙት ተግባር ነው ብለዋል። ሰለሞን አባተን ያነጋገራቸው
አቶ ብርሃኑ ጸጋዬ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የጠቅላይ አቃቤ ሕግ ሹም ወይም ጠቅላይ አቃቤ ሕግ፣ ለጊዜው እጅግ በጣም አድርጌ አመሰግናለሁ። እንደምን አመሹ? እግዚአብሔር ይመስገን። እስቲ በቅድሚያ ከርሶ ከራሶ መስሪያ ቤት ልነሳና ከራሶም ኃላፊነትና ስልጣን ልነሳና ለመሆኑ ኢትዮጵያ የፍትህ ሚኒስቴር የሚባል መስሪያ ቤት ወይም የፍትህ ሚኒስትር የሚባል ባለስልጣን አላት? አሁን
የላትም።
ማን ነው መስሪያ ቤቱንም ስልጣኑንም የሚሰራው?
ያው የፍትህ ሚኒስቴር ስልጣንና ተግባር በአዋጅ ቁጥር 943 መሰረት ለፌዴራል ጠቅላይ አቃቢ ሕግ ተላልፎ ተሰጥቷል።
ስለዚህ የኢትዮጵያ የሕግ ማስከበር መስሪያ ቤት ቁንጮ ጠቅላይ አቃቢ ሕግ መስሪያ ቤት ነው። ቁንጮ ባለስልጣንም እርሶ አቶ ብርሃኑ ጸጋዬ ነዎት። ልክ ነኝ?
ያ ቁንጮ የሚለው እንግዲህ ትርጉሙ
ዋና ለማለት ነው። በእንግሊዝኛው ቶፕ ይባላል። አቶ ብርሃኑ፣ ጠቅላይ አቃቤ ሕግ መስሪያ ቤት ምንድን ነው የሚሰራው? የእርስዎ ስልጣን ምንድን ነው?
እንግዲህ ጠቅላይ አቃቤ ሕግ በዋናነት የሚሰራቸው ስራዎች አንደኛው እና ትልቁ ጉዳይ በህግ ጉዳዮች ፌዴራል መንግስትን ማማከር ነው። ከዛም አልፎ በወንጀል ጉዳዮች፣ በማንኛውም በወንጀል ጉዳዮች ፌዴራል መንግስቱን በመወከል የህዝብና የመንግስትን ጥቅም ጠብቆ መከራከር ነው። ምርመራን በማንኛውም ጉዳይ ላይ የወንጀል ምርመራን መምራት ነው። ከዛም አልፎ በፍትሐብሔር ጉዳዮች ላይ የህዝብና የመንግስት ጥቅም መሰረት አድርጎ በተለይ መንግስት ውል በሚገባባቸው ጉዳዮች ላይ መንግስትና ህዝቡን ወክሎ በፍትሐብሔር ጉዳዮች ላይ ጣልቃ በመግባት እንዲሁም ደግሞ ውሎችን የመመርመር ነው። ከዚያም አልፎ በህግ ማስከበር ሆነ ማክበር ጉዳዮች ላይ በተለይ ሰብአዊ መብትን እና በሌሎች ጉዳዮችም ላይ አጠቃላይ ሀገራዊ በተለይ በወንጀል መከላከል በወንጀል ፍትህ ፖሊሲ ላይ ለፌዴራል ፍትህ ሚኒስቴር የተሰጠው መሰረት የህግ መከላከል ሮድማፕን ማዘጋጀት እና በአጠቃላይ እዛ አካባቢ ያሉትንም ስራዎች የመምራት ነው። ከዛም አልፎ በህግ ጉዳዮች የዓለም አቀፍ ጉዳዮችን መንግስትን ለመወከል የመምራትና የመስራት እንዲሁም ደግሞ ሴንተር ወይ ደግሞ ሎካል ሆኖ የማገልገል ነው በህግ ጉዳዮች ላይ። ከዛም የጠበቆች እና በተለይ ነጻ የህግ አገልግሎት ጋርም ተያይዞ ፍቃድ የመስጠት የመፈረንስ እና ከዚህ ጋር ተያያዥነት ያላቸው በዛ ሀገሪቱ ውስጥ የሚገኙትን ጠበቆችን የመቆጣጠር የመደገፍና የምራት ስራን የሚሰራበት ሁኔታ ነው ያለው። ከዛም አልፎ በተለይ በሴቶችና ህጻናት አረጋን ላይ ደርሶ ጉዳዮች እንግዲህ ተከፈቶ የሚሰራ ተቋም ነው። በአጠቃላይ እንግዲህ በ943 የተሰጡ ስልጣንና ተግባራት እንዲሁም በሌሎች ህጎች የተሰጡ ስልጣንና ተግባራት አሉ። በቤተሰብ ህግ፣ በወንጀል ህግ፣ በ909 ህጎች የሰው ዝውውር መሰረት በማድረግም በሌሎች ህጎች የተሰጡ ስልጣንና ተግባራት አሉ። እነዚህም መሰረት አድርጎ ነው እንግዲህ ፌዴራል ጠቅላይ አቃቤ ህግ እየሰራ ያለው ማለት ነው።
የካቢኔ አባል ነው እርሶ?
አዎ፣ ካቢኔ አባል ነው።
ፌዴራል ጠቅላይ አቃቤ ህግ መስሪያ ቤትም ሆነ እርሶ እንደ ጠቅላይ አቃቤ ህግ ነጻነቶ እስከምን ድረስ ነው? ከመንግስትም ይሁን ከሌላ ከማንም አካል በአንድ በኩል የመንግስቱ አባል ኖት፣ በሌላ በኩል ህግን የማስከበር ኃላፊነት አለቦት። ምን ያህል ነጻ ኖት እርሶ መስሪያ ቤቶስ?
እንግዲህ ያው በስራችን ነጻ ነን። ይህን አድርግ ይህን አታድርግ የሚል ሁለተኛ አካል የለም። ከዛም አልፎ በሰምሰራ ስራው ቃልቃም የሚገቡ ማንኛውም አካላት የግለሰብ ሆነ ተቋማት ቃልቃም አግባብ ሳይችሉም ቃልቃ ገብቶም ከተገኘ በማቋቋሚያ አዋጃችን ከቀሪዱ ስራ ማጠናቀፍ ከአንድ አመት እስከ አምስት አመት የሚያስከትለው የወንጀል ድንጋጌ ተደንግጓል እና በዚህ ሂደት ውስጥ ሰሬንትን የተቀጠሉ ሰዎች አሉ።
ይሄ ህግ ጠቅላይ ሚኒስትሩን፣ ምክትል ጠቅላይ ሚኒስትሩን ወይም ሌሎች ስልጣናትን ከፍ ያሉ ስልጣናትን ያጠቃልላል።
ማንኛውም ሰው እኮ ነው የሚለው ጉዳይ ማለት ነው። ስለዚህ ስልጣን እስከን ሳይሆን ማንኛውም ሰው ጣልቃ መግባት እንዳለበት ነው የሚያስቀምጠው። ና ይሄ ያንተን ኮሚትመንት ነው ያንተን ለስራ የሚሰጠውን ነገር ከመጠየቁ አለፈ ማንኛውም ሰው ስለሚል ለተወሰነ ሰው አይደለም ማንኛውም ሰው ነው የሚለው ህጉ ላይ የተቀመጠው ማለት ነው።
በክልል አቃቤ ህግ መስሪያ ቤቶችና በፌዴራሉ አቃቤ ህግ መስሪያ ቤት መካከል ያለው ግንኙነት ምንድን ነው? የእዝ ግንኙነትስ አላቸው ወይ? የበላይ እና የመጨረሻ የሚባልስ ድምጽ ያለው አካል አለ ወይ በእነዚህ መካከል?
እንግዲህ በክልሎች ያው የራሳቸው የህግ ተቋማት በተለይ ደግሞ የአሁን ሁሉም ክልሎች ጠቅላይ አቃቤ ህግ ወይ በፊልም ደረጃ እያቋቋሙ ነው። ስልጣንና ተግባሩ ክልሎች በተለይ ያው ወንጀል ላይ ወንጀል በአጠቃላይ ፌደራል ጉዳይ ነው፣ ግን በውክልና ሰጠናቸው በውክልና ነው ክልሎቹ እየሰሩ ያሉት። በተወሰኑ ጉዳዮች ካልሆነ በስተቀር አብዛኛውን ክልል ላይ ያለን ስራ በክልሎች ውክልና ሰጠን ነው እየሰራን ያለ ነው። በተወሰነ ጊዜ ቅርንጫፎች ነበሩ ክልሎች ላይ፣ ግን ተደራሽ ባለመሆናችን በተለይ ሁሉም ቦታ፣ ሁሉም ወረዳ፣ ሁሉም ዞን ላይ ተደራሽ ባለመሆናችን፣ ክልሎች ደግሞ ተደራሽ ስለሆኑ ያንን መሰረት አድርገን ጥናት አድርገን ክልሎች በውክልና ጊዜ እንዲሰሩ እኛ ደግሞ ካፓሲቲ ቢልዲንግ እና ሌሎች ድጋፎችን ማድረግ እንዲሁም ደግሞ ሱፐርቫይዝ ማድረግ ስራ ነው እየሰራ ያለ ነው። የመቆጣጠር ሳይሆን የትብብር ሂደት ነው ያለን ከክልሎች ጋር ማለት ነው። ተባብረን የምትሰራው ጉዳይ ነው። ህብረተሰቡ ጋር ያለውን እንትን በተለይ ደግሞ በውክልና በሚሰሩት ጉዳይ ላይ ከመጨረሻ በራሳቸው ሂደት ውስጥ ነው የሚሰሩት። እኛ ቅድም ባልኩት መሰረት ነው እየሰራ ነው ያለ ነው እንጂ የመቆጣጠር እንትን አይደለም ያለው። ከዛ አልፎ ግን በተለይ የሰብአዊ መብት ጥሰቶች በሚፈጸሙበት ጊዜ በማንኛውም ቦታ ገብተን የማጣራት እና እርምጃ የመውሰድ ከክልሎች ጋርም ተባብረን የመስራት ሂደት ነው ያለው።
መቼም አቶ ብርሃኑ፣ በዚህ አሁን በያዝነው ጊዜ ያለው የፖለቲካ ሽታ ሌላ ነው ቀደም ሲል ከነበረው። የአቃቤ ህግ መስሪያ ቤቱም ገጽታ ምናልባት የመለወጥ ተስፋ አለው ብለው ብዙዎች የሚያምኑ አሉ። ከዚህ በፊት በነበረው ሁኔታ ቀደም ሲል የገለጹልኝ የነጻነት ጉዳይ በእጅጉ አጠያያቂ እንደነበረ ለረጅም ጊዜ በመገናኛ ብዙሃንም በሌሎችም በጠበቆችም በምሁራንም ሲነገር የቆየ ነገር ነው። እንደውም አንድ በማህበራዊ ሚዲያ ላይ ሰሞኑን ሲናፈስ የነበረ እንደው ቀልድ ቢጤ ነገር ነው። በእርግጥ ግን ሰው ቀልድ ሲናገር ከቁም ነገር ጋር እያዋዛ ነውና እንደው ምን ይመስል እንደነበረ የአቃቤ ህግ መስሪያ ቤቱ አስተያየት ወይም ስቴሪዮታይፕ የሚባለው ነገር እንደው በጥቂቱ ያመላክታል ይመስለኛልና ላስታውሶት፣ ምናልባት እርሶ ማይተውት ሊሆን ይችላል። እርሶ በቅርቡ በጣም ግዙፍ የሆነ በብዙዎች ዘንድ ሲጠበቅ የነበረ መግለጫ ሲሰጡ ይሰጣል ጠቅላይ አቃቤ ህግ የሚል ሰይጣን ይሰማና ይሄዳል አሉ። እስቲ ምን እንደሚሉ ልስማ። መቼም ከኔ ራስ አይወርድም ብሎ ነው አሉ የሄደው ሰይጣን። ሲሰማ ቆየና ልክ እርሶ መግለጫውን ሲጨርሱ እኔም ብሎ ሰይጣን ብሎ ከአዳራሹ ወጥቶ ሄደ አሉ። ይሄ የህዝቡ አስተሳሰብ በአቃቤ ህግ መስሪያ ቤቱ ላይ ያለው የእምነት ደረጃ እስከምን ድረስ እንደሆነ የሚጠቁም ቀልዳ ቀልድ ቢጤ ነው። በሐሰትና በተጋነኑ ክሶች በፖለቲካ ጫና ነገር በማጓተት ከጥፋተኝነት ብይን በፊት በጥፋተኝነት ሰዎችን መያዝ በመገናኛ ብዙሃኑ በመንግስት ቁጥጥር ስር ባሉት የተለያዩ የፍትህን ሂደት ሊያዛቡ የሚችሉ መረጃዎችን ከህግ ውጪ ለህዝብ በማቅረብ እና በተያዙ ሰዎች ደህንነትና አቤቱታ ላይ ፊት ማዞር፣ ችላ ማለት፣ ማዋከብ ጠበቆቻቸውን ጭምር የመሳሰሉ ብዙ ክሶች፣ አቤቱታዎች በአቃቤ ህግ መስሪያ ቤቱ ላይ ሲሰነዘሩ ቆይተዋል። የዘገየ ፍትህ የታጣ የጠፋ ፍትህ ነው ለሚል አባባልም አቃቤ ህግ መስሪያ ቤቱ አንዱ ማሳያ ነው የሚሉ በጣም ብዙ ሰዎች በየጊዜው ይሰማሉ። አንደኛ ይሄ ገጽታ፣ ይሄ አስተሳሰብ ልክ ነበር ወይ? በትክክል ያንን አቃቤ ህግ መስሪያ ቤት ይገልጸዋል ወይ? እስካሁን በኢትዮጵያ የህግ ሂደት ውስጥ ለአመታት በ26ቱ በ27ቱ አመታት ብቻ ሳይሆን ለተራዘመ ጊዜ ከዚያ በላይም ላለ ጊዜ ማለት ነው ይገልጸዋል ወይ? ይሄንንስ ግንዛቤ ለመለወጥ ምንድን ነው እርስዎ የሚያደርጉት? እርሶ አቶ ብርሃኑ እንደ ጠቅላይ አቃቤ ህግ አሁን
የተባለ ነገር ትክክል ነው? ያው ሀገራችን ውስጥ እኔም ፍትህ ስርዓት ውስጥ ቆየሁት እና እዚህ ውስጥ የነበርኩ በመሆኑ ሀገራችን ውስጥ ይሄ ይፈጸማል፣ እንደዚህ ይደረጋል የሚል እንደዛ እንደው አልነበረም እና እንደዛ ለጥምጥም አልነበረም እና ሰይጣንም ያለው ፍጹም ነው። ምክንያቱም ያው በዚህ አይነት ነገሮች ሀገራችን ውስጥ ይፈጸማል ብዬ አንድም ቀን አስቤም ገምቼም አላውቅም። እነዚህ ነገሮች ያው ሲፈጸሙ የነበሩ ህዝቡን በማያውቅ ማንኛውም የመንግስት ተሿሚዎች በማያውቅ ነው በተለቀሰው ተጫንሳ ሲፈጸሙ የነበረው። ይህም ትግልጽ እንደነበረው ሰዎች አምቡላንስ ሲጮ እየታመመ ሰው ይዞ ይሄዳል የሚል ነው እንጂ ክርስቶ ደግሞ በህግ ተጠርጥሮ የተያዘ ይሄዳል የሚል ነገር አልነበረኝም። እና ተቋሙም የዛ ድርሻ ነበረው። ምክንያቱም ያው ሪፖርቱ ላይ የቀረበው ነገር ሀገራችን ውስጥ ህገ መንግስት ያላት መንግስት ያለው እና ደግሞ በህገ መንግስቱ ላይ የዜጎች መብት ሳይሸራረፍ ይከበራል በሚል መንግስት ውስጥ ሲከናወን ተቋሙ ነበረና እኛም በዚህ ስርዓት ውስጥ የነበርን በመሆናችን ህዝቡ የነበረን ግን ትክክል ነው። ከዚህ ተነስተን ምንድን ነው ማድረግ ያለብን የሚለው ነገር የመጀመሪያው በተለይ ከወንጀል አንጻር ፖለቲካን እና ወንጀልን መለያየት ይኖርብናል። ወንጀል የሆነን ጉዳይ ወደ ፖለቲካ ማምጣት የለብንም። ፖለቲካን የሆነን ጉዳይ ወንጀል ማድረግ የለብንም። ለዚህም አንድ መሆን ያለበት ተቋሙ ውስጥ ያለው ባለሙያ ከፖለቲካ አባልነት ከማንኛውም ፖለቲካ አባልነት ነጻ መሆን አለበት። ከማንኛውም የሃይማኖት እና ሌሎች ጉዳዮች ነጻ ሆኖ ሙያውን ብቻ የሚሰራበት ተቋም መሆን አለበት ብለን የአቃቢ መስሪያ ቤትን አሁን አሻሽለን ተቋሙ ውስጥ ያሉት በተለይ አቃቢያን ህግ የፖለቲካ ፓርቲ አባል መሆን እንደሌለባቸው ስራቸውን በሚሰሩበት ጊዜ ከሃይማኖት ከሌሎች የሌሎች ጉዳዮችን ነጻ ሆኖ ይሄን በማንጸባርቅ መልኩ ስራቸውን መስራት አለባቸው። ይህን ብቻም ሳይሆን በተቻለ መጠን ከማንኛውም ጉዳይ የቀረበብነት ነጻ ሆኖ ስራቸውን ብቻ እንዲሰሩበት እና ወንጀሉ ላይ ትኩረት እንዲያደርጉ በተቻለ መጠን አቃቢ ህግ ማለት ከሳሽ ብቻም ሳይሆን በተወሰነ መልኩ ፍትህን የሚሰጥ የተጠረጠረ ሰው በተጠረጠረበት ጉዳይ እሱን እንዲጠቅም ማስረጃ እሱን የሚረዳ ሀሳብ ካለ ለመክሰስ ለማስቀጣት ብቻም ሳይሆን እሱን የሚረዳ ካለ ሰጥተን ፍትህን ማረጋገጥ አለብን። እውነትን ማውጣት አለብን እና እውነትን መፈለግ አለብን የሚለውን ነገር እዛ ላይ መስራት አለብን የሚል ሀሳብ ይዘን ነው እየሰራን ያለ ነው። ይሄ ደግሞ እንዴት ነው መምጣት ያለብን ብለንም ስናስብ ምንድን ነው የጎደለን፣ ይህን ላለማድረግ ቴክኒካል የጎደለን ነገር ምንድን ነው በተለይ ከህግ አንጻር የሚለውን ስናስብ በፌዴራል ጠቅላይ አቃቢ ህግ የአማካሪ ጉባኤ አጣጥመን ከተለያዩ ዩኒቨርሲቲዎች እና ከግል ጥብቅና ምሁራኖችን በማሰባሰብ አድቫይዘሪ ካውንስል በማቋቋም አድቫይዘሪ ካውንስሉ ደግሞ
የመማክርት ምክር ቤት እንደማለት ነው።
አማካሪ ምክር ቤት ማለት ነው።
እሺ።
በማቋቋም አማካሪ ምክር ቤት ስል ደግሞ በተለዩ ችግሮች ዙሪያ ወደ 11 ንዑሳን ኮሚቴዎችን በማቋቋም ጥናቶችን ስናጠና ነበረ። አጠቃላይ የእኛ ስራ ብቻ ሳይሆን ሌሎች በተለይ ከህግ አወጣት የወጡ ህጎች እና የዲሞክራሲን መልህ ጉዳዮች ላይ ተጽዕኖ ሊያሳድሩ በሚችሉ በበጎ አድራጎት አዋጅ፣ የጸረ ሽብር አዋጅ፣ ሚዲያ፣ ምርጫ ቦርድ የመሳሰሉትን እየሰሩና ተቋሙን እያገዙ ነው። ይሄ ለሁለት ነገር ይጠቅመናል። አንደኛ ከህብረተሰቡ ጋር ያጣነውን አመኔታ ለማምጣት፣ ሁለተኛ ችግሩ እኛ የምንለው ብቻም ሳይሆን ከኛ ውጭ ያሉት አካላትም ይህ ችግር ይዞ ህዝቡ አቀርቦ መንግስት ይህን ማድረግ አለበት ብሎ ወደኛ እንዲያመጡና የነበረውንም አሰራር የነበረውንም ፐርሴፕሽን እንዲለውጡ ይህን እየሰራ ነው ያለ ነው። ዋናው ፍትህን ስናረጋግጥ አብዛኛው ስራ ከኛ ውጭ ያሉት አካላት እጅ ነው ያለው። በህዝቡ በሌሎች በመንግስት ተቋማት እና በሌሎች ባለድርሻ አካላት ጋር ስለሆነ ከነሱ ጋር የሚሰራውን ስራ አጠናክረን ካስቀጠል ቀደም እንዳልኩም እውነትን በመፈለግ እውነትን በማረጋገጥ የህዝብ ሂደት ላይ እኛ ነጻ ሆነን ስንሰራ ከማንኛውም ነገር ነጻ ሆነን አድሎ እና ከሌሎች ይሄን ስለለብ ነጥቦ ከሚችሉት ጉዳዮች ነጻ ሆነን መስራት አለብን። ዋናውና ትልቁ ጉዳይ እኛ ከላይ ያለነው በዚህ አቋም ስልጣን ባለሙያ ጋር ብዙም ችግር የለም። ይህን እሱ ይፈልጋሉ በዚህ እንዲሰራ ነው። በተለይ ደግሞ የህግ ማህበረሰቡ ጋር መስራትን መለወጥን ያሉብን ነገሮች ያሉ አንዱ የጥብቅና ነው። ጥብቅና ጋር መንግስት ከመቆጣጠር ወጣ ብሎ መደገፍ ጥብቅናው እርስ በርሱ ጠበቆች የሚቆጣጠሩበት እርስ በርሳቸው ግን የሚሉበት እኛ የእነሱን ካፓሲቲ የእነሱን አቅም የሚገነባበት አሰራር መገንባት አለብን ብለን ያው የእነሱን በዚ ያሻሻል ነው ወደ ተቋም አምጥተን ለተቋም ፍቃድ ሰጥተን በዛ ተቋም ውስጥ ብዙ ጠበቆች የሚሳተፉበት እና እርስ በርሳቸው የሚቆጣጠሩበት ለህብረተሰቡም ደግሞ የተሻለ አቅም የሚፈጠርበት ስፔሻላይዝድ የሆኑ ኤሪያዎችንም በመፍጠር ጠበቆችንም በዛ መልኩ በማደራጀት ስራ ተሰራ። የተቋሙን አመኔታ አጠቃላይ ደግሞ ከሌሎች ጥቃ አካላት ጋር በተለይ ከፖሊስም ጋር ፍርድ ቤትም ጋር ከማረሚያና ሌሎች ዩኒቨርሲቲዎችም ጋር ትስስር ፈጥረን መስራት አለብን ብለን እንግዲህ እየተንቀሳቀስን ነው።
አቶ ብርሃኑ፣ ብዙ ጊዜ ሰውን ለጥቃት ያጋልጣል ወይም ደግሞ ክፍተት አለው ብሎ ብዙ ባለሙያም ከሚናገራቸው ነገሮች አንዱ ድብስብስ ይሆኑ በግልጽ ያልተብራሩ የሀገርና የህዝብ ደህንነት ከፍ ያለ የህዝብ ጥቅም እንዲህ እንዲህ የሚባሉ አገላለጾች በብዙዎቹ የህግ ሰነዶች አሉ። በወንጀል ህግ ውስጥ አለ፣ በህገ መንግስት ውስጥ አለ፣ ቅድም በተጠቀሷቸው ህጎችና ደንቦች ውስጥ አሉ። ለመሆኑ የሀገርና የህዝብ ደህንነት ማለት ከፍ ያለ የህዝብ ጥቅም ማለት ከህግ አኳያ ምን ማለት ነው? እርሶ ጠረጴዛ ላይ ቢቀርብልዎት።
እንግዲህ ይሄን በኮንቴክስቱ ነው መታየት አለበት። ዲፋይን ማድረጉ ሊያስቸግር ይችላል እንደየ ሁኔታ ነው። ለምሳሌ በወንጀል ጉዳይ ብንወስድ በወንጀል የተከሰሱ ግለሰቦች ኦር ቡድኖች ሊኖሩ ይችላሉ። ይሄ ዝም ብሎ በጥሬ ሲታይ ተራ ወንጀል ነው፣ የሆነ ግለሰብ ኦር የሆነ ቡድን የተከሰሰበት ሊሆን ይችላል። ግን ህብረተሰብ ውስጥ የጎሳ የሃይማኖት የተለያዩ ግንኙነቶች አሉ፣ ትስስሮች አሉ። በዚህ ሂደት ውስጥ የየራሳቸው ባህልና የየራሳቸው አካሄድ አለ። አንዳንዱ ሰው ሲሞትበት ካሳ ከፍሎ ኦር በእርቅ ኦር በሽምግልና ፈቶ ያንን እርቅ ማስቀጠል የሚችልበት ባህልና ወግ ሊኖረው ይችላል። አንዳንዱ ደግሞ ወደ ህግ አምቶ በህግ ብቻ ተቀጥቶ በዛ እንዲሄድለት የሚፈልጋለ። ስለዚህ ይህን ጉዳይ ወስደን ብናየው ካሳ ከፍሎ እርቅ ፈጽሞ ትልቁ ሰላም የሚያረጋግጥ ከሆነ ይሄ ለህዝብና ለመንግስት ጥቅም ተብሎ ያንን ክስ የምናቋርጥበት ሂደት አለ ወይ ደግሞ ይኖራል። ብዙውን ጊዜ በወንጀል ስነ ስርዓታችን ዲፋይን ተደርጎ በዚህ መልኩ ባይቀመጥም እንደዚህ የሚያስቀምጥ ህግ ማቋቋም አዋጃችን ላይ አለ። በሌሎች ጉዳዮችን ላይ እንደየ ሁኔታው እና እንደየ ጉዳዩ ዲፋይን የሚደረግበት ነው። ግን እኛ እንደየ አሁን መያዝነው አካሄድ ይሄ ማለት ምን ማለት ነው ስንገባንና እስከምንችሉ ድረስ ዲፋይን አድርገን ይሄን ጉዳይ ለይትን ማስቀመጥ አለብን ብለን አቢዩዝም እንዳይደረግ ወይ ደግሞ እንዳይቀዱም በተቻለ መጠን በምናውቀውና በሚገባለት ሲፋን አድርገን ማስቀመጥ አለብን ብለን የሚሰራበት አንዱ ኢሹ ነው። ትልቅ ኢሹ ነው። እንዳልከው ለማይሆነውም ለህዝብና ለመንግስት ጥቅም ለሚሆነውም ለህዝብና ለመንግስት ጥቅም ከሚል ቢያንስ የእውቀት አድማሳችን እስከቻል ድረስ ሲፋን አድርገን ማስቀመጥ አለብን ብለን አንዱ ያለው ኢሹ ነው።
አዩ ይሄ ቅድም ኮንቴክስት ያሉት ወይም ደግሞ እንደያቀራረቡ ነው አብሮት ከቀረበው ነገር ጋር የሚታይ ነው ያሉት ነገር ክፍት ነው ለምንም አይነት ግንዛቤ ለምንም አይነት ትርጓሜ። ወደ ፖለቲካም መውሰድ ይቻላል፣ ወደ ሌሎችም የግል ጥቅሞች ጉዳዮችም ወደ ምንም መውሰድ ይቻላል። እና ህግ ደግሞ ከሆነ ሰው የሚተዳደርበት ሀገር የሚተዳደርበት ከሆነ ግልጽነት የሚያስፈልገው ነገር ነው የሚል እምነት በብዙዎች ዘንድ ስላለ ነው ይህንን የማነሳሉትና መሳሪያም ነው ብዙ ጊዜ ለብዙ ጥፋቶችና ጥቃቶች።
ከፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋይ ጋር የያዝነው ውይይት ይቀጥላል።
አቶ ብርሃኑ እንግዲህ ቅድም በገለጹልኝ መሰረት እነዚህ የበጎ አድራጎት ድርጅቶችና ማህበራት አዋጅ፣ ጸረ ሽብር አዋጅ፣ የምርጫ ሕግ፣ የመገናኛ ብዙሃን ደንብ እንዲህ የመሳሰሉ ህግጋት ላለፉት አመታት በብዙ ሲጮህባቸው የነበሩ ለብዙ ጥፋቶች ለብዙ ዛሬ ለያዛችኋቸው አዳዲስ ፋይሎች መነሻና ማስረገጫም የሆኑ አዋጆችና ህግጋት እንደሆኑ ይታወቃል። በአሁኑ ጊዜ ደግሞ እነዚህን አዋጆች ለማሻሻልና ለመሳሰሉት ስራዎች እየተሰሩ እንደሆነ እርስዎም ተናግረዋል። ጠቅላይ ሚኒስትሩም ሌሎችም ባለስልጣናት በየአጋጣሚው እየተናገሩ ነው ያሉት። እነዚህ አዋጆች ግን ህገ መንግስቱ ራሱን ቢሆን ችግር እንዳለበት ብዙዎች ቢናገሩም ግን ህገ መንግስት ነውና ሊከበር የሚገባው ነውና እስኪሻሻል ያንን ህግ በግልጽ በሚረግጡ አንቀጾችና በሚረግጡ ሁኔታ ተደንግገው ያሉ ህግጋት ናቸው። እነሱን ለማሻሻል ከመስራት ይልቅ የተወካዮች ምክር ቤቱም ይሁን ወይም ስልጣን ያለው አካል ህግን ለማውጣት ለማሻሻል ለምንድን ነው የማይሰረዙትና እንዲህ አይነት ህግጋት ካስፈለጉም በአዲስ መንፈስ የቃሉና የመንፈሱ መዋሃድ ተግባራዊ የሚሆንበት ሁኔታ እንዲያመቻች በሚፈቅድ መልኩ የማይዘጋጁት? ለምንድን ነው በአዲስ መልክ የማይረቀቁት? ለምን አይሰረዙም? ሙሉ በሙሉ ለምን አይጣሉም? እነዚህ ህጎች
እንግዲህ ህጎቹ አያስፈልጉም አይደለም፣ እዛ ውስጥ ያሉት አንዳንድ ድንጋጌዎች ሊኖሩ ይችላሉ። እሱንም ለማስፈረዝ ወር ለመቀየር ያው ፕሮሰሱ ያለውን ህግ ትችተ ወር ያለውን ችግር አውጥተ ወይም ላበን ህግ አወጣጡ የሚያስቀምጠው ፕሮሰስ ነው መሄድ ስላለበት የበጎ አድራጎቱን አሁን አልቋል። ከሚቀጥለው ሳምንት ጀምሮ ወደ ምክሮች ምክር ቤት ልከን በዛው የህግ አወጣጡ የሚያስቀምጠው አካሄድና ሂደት ስለሆነ ለማስፈረዝም ወደ ለመቀየርም ያንን ሂደት መከተል አለበት። ዝም ብሎ
ይገባኛል።
ከዛ ሂደት እያስቀምጥን ሆኖ ነው እና ኦልሞስት አሁን ያነሳናቸው ጉዳዮች አልቀዋል። ስለዚህ ወደዛ መውሰዱ ከዛም ከነበረው ከዚህ በፊት ከቆየ ነው ከወሰደው ጊዜ በላይ ማለት ግን ያለው ጉዳትና አስከፍልበት ስለሆነ ትናንትና የነበረውን ነገር ዝም ብለን ከዛሬ በኋላ ቀርፈዋል ብለን ከምንሄድ ምንድነው ያጠፋው ሰዓት፣ ምንድነው የደረሰው ጉዳት፣ ምንድነው ያለው ችግር፣ ከዚያስ ደግሞ ምንደስው ነገር ምንድነው ብለን ነገር አካተን ሂደቱን ተከትሎ ለሚመለከተው አካል ቀርቦ የሚጠርቅበት ሂደት ላይ ስለሆነ ከችግር እንዲሆን መማሩ ተገቢ ነው። እነዚህም ተረግዳ እንደዚህ ያለ ነገሮች እንዳይፈጸሙና በዚያ ሂደት እየተሰራ ስለሆነ ሁሉም ሆነ አልቋል። የተደረጉትን ከሚቀጥለው ሳምንት ጀምሮ መላክም ይችላል ይችላል ማለት ነው።
የሽብር ህጉና ሌሎችስ በምን ሁኔታ ላይ ነው የሚገኙት?
የሽብር ህጉ ያው የዚህ ለባለ ጉዳይ መለከታቸው ካለት ጋር የሚስተካከል በተከናንቋል። ኦልሞስት ድራፍቱ እሱ የመጀመሪያ ድራፍት እንትን ተብሎ ድራፍት ላይ ነው ያለው። እሱም በቅርብ ጊዜ ሳይናልት ማድረግ ያለ ሌሎችም ያው በዚህ ሂደት ላይ ናቸው ያሉት። የምስጫን ሌሎች ውይይት ላይ ናቸው ያሉት። ዝም ብለን እኛ ብቻ ሳይሆን በመሳሰልም ስላለበት ኮንሰርንም ያላቸው የጉዳዩም ላይ ሀሳብ መስጠት የሚፈልጉ የተለያዩ አካላት ስላሉ እሱን እሱንም ማስማከረት ስላለብን መውሰን መቅረት አለበት ቢሆን አለበት ምናምን የሚል ሀሳብ ስላለ ያን ሀሳብ እያካተትን ነው ያለ ነው። ሰማቶ ቀን ክዳችን ውስጥ ይዘናል እንግዲህ እነዚህ ስራዎች።
ሌላው አንድ እንደው ከዚሁ ጋር የተያያዘ እንደው ፈጠን ያለ መልስ ሊሰጡን የሚችሉበት ጉዳይ ካለ በ1997 ዓ.ም የወጣው የወንጀል ህግ በተለያዩ መንገዶች ህገ መንግስቱን የሚጥሱ የሚረግጡና እንደዚህም የሽብር ህጉን የመሳሰሉ አፋኝ ናቸው የሚባሉ ህጎች የያዟቸውን አንቀጾች የሚያንጸባርቁ አንቀጾች አሉ። በዚህ ወንጀል ህግ ውስጥ የወንጀል ህጉን ራሱንስ የመፈተሽ ሐሳብ አለ? ግዙፍ ነው በርግጥ የወንጀል ህግ ግን እንዴት ይታያል?
እንግዲህ አሁን እስካሁን ድረስ በዛ አንጻር ብዙ ምጥቀም እሱ ጋር ያቺው ድንጋጌዎች ለይተን እንትን ያለ ነገር የለም። ግን መፈተሽ ያለባቸው መጨመር ያለባቸው ጉዳዮች
ለምሳሌ
ከዛም አልፎ ደግሞ በተለያዩ ጊዜ የሚወጡ የተቋማት ማቋቋሚያ በተለያዩ ሽዎችን ይዘው የሚወጡ ህጎች ውስጥ የወንጀል ድንጋጌዎች የሚጥሉ አዋጆች አሉ። ችግሩ ምንድን ነው? ኤክስትሪምሊ ለጥቶ መተርጎም ወይ ደግሞ ኤክስትሪምሊ በማህል ቦታ ላይ ስራ ላይ ማዋል ነው። ምናልባት ምን ማለት ነው ምን ማለት አይደለም ምንድን ነው ያለው የህግ አውጪ ኢንቴንሽን ምንድን ነው ህጉ ሲያወጣ ያለው ካለት ወይ ምንድን ነው የሚሉትን ነገሮች ፈትሹ። አሁን ከምንለው ጉዳይ ጋር ይዛቸው ደግሞ የሚጣረስ ከሆነ ማየት ይቻላል። ቅድም እንዳልኩኝ በሌሎች ህጎች ላይ ተደረጉ ስለሆነ እሱም በሂደት እናያለን የሚለው ሀሳብ እየወሰን።
አቶ ብርሃኑ አንዳንድ ጥያቄዎችን ሳላነሳ ብቻ እንዳልቀር የሰሞኑ እስራቶች በተለይ ከኔቴክ ጋር እና ከሰብአዊ መብቶች ጥሰቶች ጋር የተያያዙ እስራቶች የፖለቲካ አቅጣጫ እየያዙ ነው ሲሉ የትግራይ ምክትል ፕሬዚደንት ተናግረው ነበረ ሰሞኑን። እንግዲህ እንዲህ አይነት እንቅስቃሴዎች የሚደረጉት በእርሶ መስሪያ ቤትም ነው እና እንዴት ነው ለዚህ አባባል እርሶ ያሉት አስተያየት?
እንግዲህ እኔ ቅድም ገልጫለሁኝ በተቻለ መጠን መግለጫውን ስንሰጥ ስራውንም ስንሰራ ፖለቲካን ወር ሌላ ነገርን መሰረት አድርገን አይደለም። ምንድነው የተፈጸመው ጥፋት? ህዝብ ላይ መንግስት ላይ የደረሰው ጉዳት፣ የጣሰው ህግ፣ ስሪ ደግሞ ያለን ማስረጃ ምንድን ነው? ወደ ጥርጣሬ እና መነሻ ያሉ ነገሮችን ነው ያየነው እንጂ ሰውየው ፖለቲካ አመለካከቱ ምንድን ነው፣ ሃይማኖቱ ምንድን ነው፣ ብሔሩ ምንድን ነው የሚለውን ነገር መሰረት አድርገን አይደለም የሰራ ነው። ለምን እንደዛ እንዳለው አላውቅም፣ ግን እኛ የሰራ ነው በዚህ አግባብ ነው። ፖለቲካ አቅጣጫ የያዘ ነው ሲባል ምን ማለት እንደሆነ ለእኔ ብዙም ግልጽ አይደለም። እኛ የሰራ ነው አንደኛ አንድ ተቋም በህግ የተሰጠው ስልጣን ምንድን ነው፣ ከዛ በተሰጠው ስልጣን መሰረት ይሰራል ወይስ አልሰራም፣ ከዛ ውጭ ከተሰራ ደግሞ የተጣሰው ህግ ምንድን ነው፣ ለዚህ ደግሞ በዚህ በመሰራት ደግሞ የደረሰው ጉዳት ምንድን ነው፣ በሀገር ላይ በህዝብ ላይ የሚሉትን ጥናት አጥንተ እነዚህ ደግሞ ያለን ማስረጃ ምንድን ነው የሚል ነገር ነው። እነዚህንም ተጠርጣሪዎችንም ስንይዝ ጉዳዩን ስናጠራ በተቻለ መጠን ለአምስት ወር ማንንም ሰው ሳንይዝ ማንንም ሰው ሳናፈራራ የተሰሩትን ጥፋቶች በመለየት ለዚያ የሚያስፈልጉትን ማስረጃዎች በመሰብሰብ ቢያንስ እነዚህን ጉዳዮች ይዘን ፍርድ ቤት ስንቀርብ ወይ ደግሞ ወደ ፍቅ አደባባይ ስንቀርብ ልናስቀጣ ያስችለናል የሚል ግምት እና መለሻ ይዘን ነው እየቀረብ ነው እና ያኛው ለምን እንደተባለ አላውቅም፣ ግን እኛ ማሰ የሰራነው ስራ ነው። ይሄ ደግሞ በቀጣይም በግልጽ ችሎት የሚዳኝና ቀርበን የምንከራከር በመሆኑ እንግዲህ ለፖለቲካ ፍጆታ ካልሆነ በስተቀር ጉዳዩ ጋር ምንም ተያያዥነት የላቸው።
ብዙዎቹ በተለይ በመጀመሪያው ዝርዝር ውስጥ ከተያዙት መካከል የትግራይ ተወላጆች እንደሆኑ ነው የሚታየው እና አንዳንድ ሰዎችን በግልጽም የሚናገሩ አሉ። በትግራይ ልጆች ላይ እየተካሄደ ያለ ዘመቻ ነው፣ የትግራይን ሕዝብ መንፈስ ስሜት ለመንካት ወይም የትግራይን ሕዝብ ለማሳደድ የሚደረግ ዘመቻ ነው እያሉ የሚናገሩም አሉ።
እንግዲህ ሰዎች ሊያወሩ ይችላሉ። ቀደም እንዳለው ዝም ብሎ ወደዛ ለመጎተት ነው ያ ዘሩን ሃይማኖቱ ፖለቲካ መላከቱን ይያይን አይደለም ወንጀሎች ከገባ ያንድም ሊሆን ይችላል ሁለቱም ሊሆን ይችላል ይሁሉም ሊሆን ይችላል ይያያዘው ሁሉ እዚህ ደግሞ ማን ተጣጥፈው የሚለውን ነገር ነው አይተን ተሰራውና ሰዎች ሊሉ ይችላሉ ያንድ ጎሳ ወይ ያንድ ብሔር ወይ ያንድ ሃይማኖት ሊያዛ ይችላል እኛ እሱን አይደለም ስምት ውስጥ ያስገባ ነው እንደጋጣሚው ደግሞ ያንድ ቢሄርም ፋውቺ አይደለም እየተያዘ ያለው ሰው ለምን እንደዚህ እንደተባለ ልጅም ይችላል ዋናው ምንድን ነው የተፋታለው የለም ነው መባላለበት እንጂ ወደ ብሔር የሚመጣም ነገር የለም ወንጀለኛ ደግሞ ከሌ ብሔር የዛጅ ተብሎ አይደለም ብሔርም ወይ መሰረት የሚያደርግ ማለት ነው ያንን ማድረግም ይቻል አይደለም እና የዚያ ቢወሰድ ጥሩ ነው ቀደም እንዳልኩኝ የሚያደርግ ተፋውን ደረሰ የሚለውን ጉዳት መሰረት አድርገን ስራ ይሰራል።
እንዴት የቀድሞው የሜቴክ ኃላፊ እጃቸው በካቴና ይታሰራልም የሚል ቅሬታ ተሰምቷል።
ይህ ህጉም ያዘው ነው እንጂ ሰው ብቻ የሚሰራ ነው ያለ አንድ ተጠርጣሪ ለዚያውም ደግሞ ከሌላ ቦታ ተይዞ ሲመጣ የመራሱም ሌላውም ላይ ጉዳት እንዳደርስ የህጉም ያዘውና የሌላውም አለም የሚፈጸም ስለሆነ ማንኛውም ላይ ተገኝቱም የሚደረግ አዲስ አይደለም ምንም ላይ የሚደረግ ነው። ስለዚህ ምንም እንትን የሌለው ነገር አይደለም። አዲስ ነገር ስለሆነ ህጉም ያዘውና የሚያስቀምጠውም ነገር ስለሆነ ከሌ ብቻ ስለሆነ እያ ስለሆነ የሚል ነገር እሱ ብዙ ምን ውሃ የሚያነሳ ነገር አይደለም ዝም ብሎ አጉል እንትን ለማለት ካለ በስተቀር።
አቶ ብርሃኑ ለመሆኑ ባለስልጣናት በተለይ የካቢኔ አባላት በሚኒስትርነት ደረጃና ከፍ ያለ የህዝብ ቢሮዎችን በሚይዙ ሰዎች ላይ ሹመቶች ሲሰጡ የአቃቤ ህግ መስሪያ ቤቱ የግል ክትትል ምርመራዎችን ያደርጋል? መንግስቱን ቀድም እንደገለጹት በዚህ በኩል ያማክራል? ምን አይነት ሰዎች እንደሆነ ወደዛ ቦታ የሚዘልቁት?
እኛ ያው ህጉን ግላኖ ምናማክረው መንግስት እጅ ተሿሚዎች ተሿሚዎች ናቸው የሚሉትን ቀድመን እንደምንሰጥ ስልጣን አለን። ከዛ በኋላ ግን ያው ያለው ሂደት ህግ አፈጻጸሙን ይወስናል የሚለው ክትትል እናደርጋለን ተቋማት ከዛ በፊት ግን ሲሾሙ የሚወጡትን ብዙም ትንሚልበት ነገር የለም።
ምህረት የማያሰጡ ይርጋና የጊዜ ገደብ የሌላቸው ወንጀሎችን የፈጸሙ ሰዎች ምን ጊዜ የሚጠየቃሉ ብለው ነበርና በቅርቡ በፓርላማው የወጣው የምህረት አዋጅ እነዚህን ሰዎች አይመለከትም። ለመሆኑ ምን ማለት ነው? እነማን ናቸው እነዚህ ሰዎች?
ያው ህገ መንግስታችን ላይ አንቀጽ 8 ላይ ተቀምጧል ምህረትና ይቅርታ የማይሰጡ ወንጀሎች ማለት ነው። ሰውን መሰወር፣ ያለ ፍርድ ቤት ደግሞ ያለ ህግ መግደል፣ ጸባዊ ድብደባ መፈጸም፣ ዘር ማጥፋት፣ እነዚህ የመሳሰሉት በህገ መንግስታችን አንቀጽ 8 ላይ ተቀምጠዋል። እነዚህ ምህረትም አያሰጥም፣ ይቅርታም አያስደርግም፣ ይርጋም የለውም። እነዚህ ወንጀሎች አለም አቀፋዊ ባህሪ ናቸው ያሉት ማለት ነው። በአለም አቀፍ ደረጃ የሚያስጠይቁ ወንጀሎች ናቸው።
በመንግስት የአስፈጻሚነት ስልጣን ላይ የነበሩ ሰዎችን ይመለከታል።
እነዚህ ወንጀሎች በተፈጸሙ ማንኛውም ሰው ላይ ተፈጻሚነት ይኖረዋል። እነዚህ ወንጀሎች መፈጸማቸው ከተረጋገጠ ማለት ነው።
ይህንን
በተለይ ባለፈው የመረጃቸው የሰብአዊ ጥሰቶች ደግሞ አብዛኛዎቹ ድብደባ፣ መሰወር፣ ያለ ፍርድ ቤት ደግሞ ያለ ህግ መግደል የመሳሰሉት ጉዳዮች ውስጥ የሚካተቱ ስለሆነ ብዙን ጊዜ ደግሞ እነዚህ ወንጀሎች የሚፈጸሙት በመንግስት አካላት፣ በተሿሚዎች እና በመርማሪ በተለይ ደግሞ ከዚህ ጋር ተያያዥነት ያላቸው አካላት ስለሆነ ማንኛውም ሰው ላይ የሚፈጸሙ ናቸው።
አቶ ብርሃኑ ጸጋዬ የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ ስለሰጡኝ ማብራሪያ ስለ ጊዜው በጣም አርጌ አመሰግናለሁ።
አመሰግናለሁ።
ህግን አለማወቅ ከተጠያቂነት አያድንም ይላሉ የህግ አዋቆች። ህግ አስከባሪውም አጥፍቷል ብሎ የተረጠረውን ሰው ለመያዝና ዳኛ ፊት አቅርቦ ለማስፈረድ የተጠያቂው ህግን ማወቅና አለማወቅ እንብዛም የሚያስጨንቀው አይመስልም። ስለዚህ ሳያውቁ ከማለቅ አውቆ መጠንቀቅ ሳይሻል አይቀርም። በዚህ በኩል ታዲያ የህዝብ የህግ ንቃተ ህሊና ከፍ ያለ እንዲሆንና የህግ የበላይነት ማለት ምን ማለት እንደሆነ ያልተቋረጠ ግንዛቤና እውቀት እንዲኖረው መብቶችና ግዴታዎቹንም እንዲያውቅ እንዲጠይቅና እንዲያከብር የፖሊስ የዳኞች የነገረ ፈጆችና የአቃቢያነ ህጉ የሙያ ብቃት በተከታታይነት እንዲበለጽግና ከውስጣቸው በሚመነጭ ሁኔታ በራሳቸው የመተማመንና ዜጎችንም የማክበር ባህል በማይናወጥና በማይሸረሸር ህነጻ እንዲሰርጽባቸው ዜጎችና የሰው ልጅ የሚፈሯቸውና የሚሸማቀቁባቸው ሳይሆኑ አለኝታና መሸሻ የከለላና ፍትህ መጠጊያ እንዲሆኑ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ህግን የሚያውቁና የሚያገናዝቡ የሚጠይቁና የሚሞግቱ የሚያሳውቁና የሚመረምሩ እንዲሆኑም ለማስቻል ግልጽነትና ተጠያቂነት የተግባር ትርጉም እንዲኖራቸው ለማድረግ ጠቅላይ አቃቤ ሕግ መስሪያ ቤቱ ምን እያደረገ ነው? የማሰልጠኛ ተቋማቱ ሌሎችን መደበኛ ትምህርት ቤቶችና ኮሌጆች ምን እየሰሩ ነው? ምላሽ እንዳገኘው በሌላ ዝግጅት ይጀላችሁ መልሳለሁ። እስከዚያው እናንተም ጠይቁ፣ ሐሳቦቻችሁን አንሸራሽሩ። ለዛሬ በዚሁ አበቃው።